ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በመጽሐፍ ታለም ፕሮግራማችን በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ተረካ ክፍል 20 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 21 የሚገርም አጋጣሚ በዛው በታሰርኩበት አመት መጨረሻ ሳላስበው ባለ ብዙ ስሙ እስር ቤት እንደገና ገባው። በጀሚል አክበር ከአገር ፍቅር አዲስ አበባ መጽሐፍ ላይ ስሙ ከርቸሌ፣ ወህኒ፣ ዶሮ ማነቂያ፣ ካምፓስ ህዝብ ማመላለሻ አገር ፍቅር ወዘተ ነው የሚላቸው እኔ ደግሞ እሱ ወዘተ ካለው ውስጥ ከሴ በርሃል መርጫለሁ ስሙን ማን እንደሚያወጣለት የሚያውቅ ሰው የለም ግን ያው እስረኛው ነው ሊሆን የሚችለው የእስር ቤቱ ህጋዊ ስም የአዲስ አበባ ወህኒ ቤት ነበር እስር ቤቱ አሁን ደብዛው ጠፍቷል ያ ሰፊና ጉደኛ ግቢ አንዲት ምልክት እንኳን ሳይቀር ነው የፈረሰው ቢያንስ ቢያንስ ዓለም በቃኝ የሚባለውን ቤት እንኳን በሆነ ዘዴ ቢያስቀሩት ጥሩ ነበር ከተፈለገ ደግሞ ይቻል ነበር በተለይ ያ ክብ መሰል ባለ 8 ማዕዘን ዓለም በቃኝ የተሰራው በንግስት ዘውዲቱ ዘመን ስለነበር ከቅርስነት ደረጃም አልፏል ሳይፈርሱት ቆንጆ አርገው ቢያድሱት ኖሮ የአፍሪካ ህብረት ህንፃን ውበት በፍጹም አይቀንሳውም ነበር እንዲያውም የአፍሪካውያንን የባርነትም ሆነ የቅኝ ግዛት ስቃይ በቀጥታም ባይሆን ሊያስታውስ ይችል ነበር ያ የድንጋይና የብረት ስሪት እንዴት አርጎ እንደፈረሰ ሳስብ ይገርመኛል ለማንኛውም የከሴ በርሃ ቦታው ለአፍሪካ ህብረት ተሰጥቶ በአሁኑ ሰዓት ያሉት ፎቆች ተሰርተውበታል የድሮው የአፍሪካ አንድነት ጽፈት ቤት ከከርችሌ ማዶ ሲሆን አንድ ህንፃ ብቻ ነበረው የድሮ ፎቅ አሁንም የህብረቱ ጽፈት ቤት ግቢ ውስጥ ነው የከሴ በርሃ ከአቅጣጫ አንፃር በአራት መክፈል ይቻላል በዋናው በር ሲገባ በስተቀኝ በኩል ኢንዱስትሪ የሚባለው ይገኛል ለምሳሌ የብረታ ብረትና የእንጨት ውጤቶች የሚመረትበት ነበር ትንሽ ወረድ ብሎ ኳስ ሜዳ አስተዳደርና ክሊኒክ ይገኛል በስተግራ በኩል የጥገና ማዕከል ሽገዳይ የሚባለው የልብስ ማጠቢያ የእስረኞች ምግብ መቀቀያ ወፍጮ ቤት መጻሕፍት ቤትና የህብረት ሱቅ አለ ይህ እንግዲህ ወህኒ ቤቱን ወደ ጎን እኩል ብንከፍለው መጀመሪያ የምናገኘው የግቢው ግማሽ አካል ነው ቀሪው ግማሽ በዋነኝነት የእስር ቤቱ የተለያዩ የሰው ማጎሪያ ክፍሎች ናቸው ክልል ተብለው ይጠራሉ ሁለተኛው ግማሽ በስተቀኝ 3 የእስር ክልሎች አሉ የፍርደኛ የሴቶችና የፍትሐብሔር የሚባሉ በስተግራ ደግሞ የዓለም በቃኝና የቀጠሮ ክልሎች ናቸው እያንዳንዱ ክልል በአጥር የተከለለ ነው ክልሎቹ ከእስረኞች የእስር አይነት ወይም ደረጃ ጋር ሁል ጊዜ ተመሳሳይ አይደለም ለምሳሌ በዓለም በቃኝ ክልል ውስጥ አብዛኛው ያልተፈረደባቸው የቀጠሮ እስረኞች ይበዙ ነበር በቀጠሮ ክልልም እንዲሁ በርካታ የተፈረደባቸው እስረኞች ይገኛሉ በክርችሌ አንዱም ነገር ወጥነት የለውም አሳሪዎችና ገራፊዎች ከታሳሪዎችና ከተገራፊዎች ጋር የለየላቸው ነፍሰ ገዳይ ወንጀለኞች አንድም ወንጀል ካልሰሩ ንጹሃን ጋር ሉዑላንና ልዕልቶች ከጥበቃ ሰራተኞችና ከቤት ሰራተኞች ጋር ጀነራሎች ከምልምል ወታደሮች ጋር መኳንንትና መሳፍንቱ ከጭፈኛ ገበሬዎች ጋር አብረው ይኖራሉ ባለ 8 ማዕዘኑ ዓለም በቃኝ የሰራ ካላቱ ድንጋይ ነው መግቢያ መውጫው ደግሞ ድርብ የብረት በር ነው መጀመሪያውና ከሁለተኛው የብረት በር መካከል ሰፋ ያለ ቦታ አለ ፖርታ ይባላል በዋነኝነት የዘቦች መቀመጫ ነው ሆኖም እስር ቤት ውስጥ ወንጀል የሰሩ እስረኞች በካቴና ታስረው ለተወሰነ ሰዓት ወይም ቀናት ይቆዩበታል አዲስ እስረኞችም ወደ ተለያዩ ክልሎች እስኪመደቡ ድረስ በዚሁ ፖርታ ለጊዜው ይቆያሉ ያ ግቢ 57 ክፍሎች አሉት ግማሹ ምድር ላይ ሲሆን ቀሪዎቹ ክፍሎች ደግሞ ፎቅ ላይ ናቸው እያንዳንዱ ክፍል ከ15 እስከ 20 ሰው ድረስ ይይዛል ግቢው በሲሚንቶ የተነጠፈ ሲሆን እስረኞች እግራቸውን ለማፍታታት ዙሪያውን ይዞራሉ ኋላና ፊት ሆነው ብዙውን ጊዜ ጥንድ ጥንድ በመሆን በስርዓት ይራመዳሉ ይህ እንቅስቃሴ በሁሉም ክልሎች የተለመደ ነው ዓለም በቃኝ መሃል ላይ አንድ በእንጨት የተሰራ ታዛ ነበረ በንግስት ዘውዲቱ ዘመን በሞት የሚቀጡ ሰዎች የሚሰቀሉበት ነበር ይባላል እኛ በነበርንበት ዘመን ግን አዲስ እስረኞች ተሰብስበው ይቀመጡበታል ያድሩበታል ወይም ደግሞ በእስር ቤት ውስጥ ወንጀል የሚሰሩ ሰዎች በግር ብረት ይታሰሩበታል። ቀጠሮ ይግቢ ከ1971 ዓመተ ምህረት በኋላ 3 ተጨማሪ ቤቶች ተሰርተውለት በተቀላላው 12 የእስር ክፍሎች ነበሩት። አንደኛው ቤት 250 ሰው ይውጣል። ሁለተኛ፣ ሶስተኛ፣ አምስተኛ፣ ስድስተኛና ሰባተኛ ቤቶች በተመሳሳይ እስከ 250 ሰው ማጎር ይችላሉ። አራተኛ ቤት በቆርቆሮ የተሰራ ሲሆን 120 ሰው ይታጨቅበታል። ስምንተኛና ዘጠነኛ ቤቶችም የቆርቆሮና የአስቤስቶስ ቤቶች ሲሆኑ እያንዳንዳቸው እስከ 150 ሰው ይጠቀጠቅባቸዋል። አስረኛና አስራ አንደኛ ቤቶች በሺ የሚቆጠሩ ሰዎች የሚጎሰጎስባቸው ሲሆኑ ከሌሎቹ ቤቶች በበለጠ አሰቃቂ ናቸው። ቤቶቹን የሰራው አቶ ብሩ ኢማም የሚባል እስረኛ ነው። ሁለቱም የቆርቆሮ ቤቶች ሲሆኑ ባለ 3 ደረጃ በእንጨት የተሰራ የመተኛ ቆጦች አሏቸው። በበጋ ሙቀቱ በክረምት ደግሞ ብርዱ አይጣል ነው። ፍርደኛ ሁሉም ቤቶች በቆርቆሮ ነው የተሰሩት። በጣም ጠንካራና የድሮ ቤቶች ናቸው። እንደ ሌሎቹ ክልሎች ቤቶቹ የተሰሩት ዙሪያውን ነው። የግቢው መሃል በድንጋይ የተነጠፈ ሲሆን እስረኞች ፍራሻቸውን ፀሐይ የሚያሞቁበት ወዲህ ወዲያ እያሉ የሚንቀሳቀሱበት ነው። የፍርደኛ ክልል ክፍሎች በመቶ የሚቀጠሩ እስረኞችን ይይዛሉ። ሁሉም በእንጨት የተሰሩ የቆጥ አልጋዎች አሏቸው። ፍታብሔር ከገንዘብ ጋር በተያያዘ ጉዳይ የታሰሩ እስረኞች የሚቆዩበት ክልል ሲሆን ቤቶቹ በሙሉ በድንጋይ የተሰሩ ናቸው። እስረኞቹ በቁጥርም ቢሆን ከሌላው ክልል አነስተኛ ናቸው። ስለዚህ የተፋፈገ አይደለም። ታሳሪዎቹ ሀብታሞች ናቸው። ለአስተዳደሩም የገንዘብ እርዳታ የሚያደርጉና ለፖሊሶችም በቂ ጉቦ ስለሚሰጡ በአንጻራዊነት ንጹህ ግቢ ሲሆን ለእስረኞቹ የተመቻቸ ነው። ብዙዎቹ አገልጋዮች አሏቸው። ከሴ በረሃ ገንዘብ ካለህ ምንም ነገር ማድረግ ትችላለህ። ከታሰሩት መካከል አቶ ጠናና ከዘር ኤባ የሚባሉ የቡና ነጋዴዎች ነበሩ። ጥቂቶቹ በጣም ደግ ሰዎች ነበሩ። ለእስረኛው በግልም ሆነ በቡድን በገንዘብና በቁሳቁስ ድጋፍ ያደርጉ ነበር። የእስር ቤቱ አስተዳደር ምን ያህል ሺህ ብር በውዴታም ሆነ በግዴታ እንደወሰደባቸው አይታወቅም። በእስር ቤቱ ሕንፃ ስር አንድ ምድር ቤት አለ። እዚያ ውስጥ አንድ የኤሌክትሪክ ወንበር ነበር። በንጉሱ ዘመን ሞት የተፈረደባቸውን ለመግደያ ነው ሲባል ሰምተናል። እኛ በነበርንበት ጊዜ በወንበሩ ላይ የተገደለ ሰው አልነበረም። በነገራችን ላይ ኢትዮጵያ ውስጥ ኤሌክትሪክ መግደያ ለመጀመሪያ ጊዜ ያስገቡት አጼ ምኒልክ ናቸው ይባላል። በወቅቱ ግን ኤሌክትሪክ ኢትዮጵያ ውስጥ ስላልነበር ስራ ላይ ሳይውል ቀረ። የከሴ በረሃዎች ወንበሮች ግን ምኒልክ ያስመጧቸው አይደሉም። ከርችሌ ግቢ ውስጥ ጥግ ላይ አንድ ትንሽ ወንዝ እስር ቤቱን አቋርጣ ታልፋለች። በወንዙ አቅራቢያ ያለው ቦታ በጣም ለምለም ነው፣ በሳርና በእጽዋት የተሞላ። ስልሳዎቹ የቀዳማዊ ኃይለ ሥላሴ ባለስልጣኖች የተቀበሩበት ነው። አጽማቸው ያለበት ቦታ ላይ አይን የሚስቡ ችብችብ ብለው የበቀሉ ቀጭንና ረጅም የጥሩምባ ቅርጽ ያላቸው ነጭ አበቦች በቅለዋል። እዚያ ቦታ ብቻ ለምን እንደበቀሉ ማንም አያውቅም። በ1970 ዓመተ ምህረት ታስሬ በነበረበት ጊዜ እስረኞች ነቅለው እንዲጥሉ ታዘው ድራሹን አጥፍተውት ነበር። በ1972 እንደገና ስመጣ አበቦች የበለጠ ፈክተው አየኋቸው። አንዳንድ እስረኞች ምርጥ አበባ ያበቅላል እያሉ በምጸት ሲናገሩ፣ ብዙዎቹ ደግሞ በግፍ የተገደሉ ስለሆነ አጽማቸው እንዳይጠፋና ቀን ሲያልፍ በክብር እንዲቀበሩ አምላክ ምልክት ያደረገበት ነው ይሉታል። አበቦቹ እየተነቀሉም ቢሆን ደጋግመው መብቀላቸው ተአምር ነው ከማለት ውጭ ሌላ መልስ የለውም። ማንዶርት ወይ ቤቱ አበቦቹ አልጠፋ ይያሉ ስላስቸገሩት ለሬሳ ሳጥን ሻሾች በሽያጭ ያቀርብ ነበር። ለገቢ ማስገኛ ሆን ብሎ የተከላቸው ለማስመሰል ሳይሆን አይቀርም። እስርቤቶቻችን አንዱ ካንዱ ይለያል። የኑሮ ስልታችን ግን ተመሳሳይ ነው። እኔ ቆየሁት ሁለት ክፍሎች ውስጥ ነው። ለአንድ ዓመት ያህል 9 ቁጥር ውስጥ ኖሬያለሁ። ቀሪውን 5 ዓመት ደግሞ ቀጠሮ አንደኛ ቤት ነበርኩ። 9 ቁጥር በስረኞች ጉልበት የተሰራ የአስቤስቶስ ቤት ነው። ቀደም ብለው የነበሩት አሮጌዎቹ የስር ክፍሎች ሞልተው ስለነበር አዲሱ 9ኛ ቤት ተመደብኩ። ቤቱ በርካታ የደረቅ ወንጀለኞችና የደረቅ አጋር ድርጅት አባላት ነበሩበት። ለነገሩ የኛ ልጆችም ስለነበሩ ችግር አልነበረብኝም። ማታም ሆነ ቀን እስከፈለኩ ድረስ መሄጃ አላጣም። ቤት ለመቀየር ከፈለክ የምትቀየርበት ቤት ውስጥ የምታውቀው ቢያንስ አንድ ሰው ያስፈልጋል። ቀላሉ መንገድም እሱ ነው። በእነሱ አማካይነት የክፍሉን ካቦ አነጋግሮልህ ተፈሪቺ እስረኛ ሲኖር በሱ ምትክ መቀየር ይቻላል። ዱርዬና ሌባ ከሆነ የትኛውን ቤት በቅያሪ አይቀበለውም። ቅያሪ ሲፈለግ የቤቱ ካቦ መልካም ፈቃድ ወሳኝ ነው። እኔ የቀየርኩት ቤት የአባዎቹ ጓደኞችና የሰፈሬ ልጆች ዲበና እስክንድር ነበሩ። ሌሎች የማውቃቸው ልጆችም ነበሩ። ስለዚህ አንደኛ ቤትን መረጥኩ። ቤቱ ከጥቂት የደረቅ ወንጀል እስረኞችና አንድ ሁለት ብለህ የምትቆጥራቸው የደርግ የወያኔና የኤርትራ ሰዎች በስተቀር አብዛኛዎቹ የኢሃፓ ልጆች ናቸው። ቀጠሮ አንደኛ፣ ሁለተኛ፣ ሶስተኛ፣ አምስተኛ፣ ስድስተኛና ሰባተኛ ቤቶች በጣም ተመሳሳይ ናቸው። ቀጠሮ አንደኛ ቤት ከ200 እስከ 250 ሰው ይዛል። በሶስት መደዳ 6 የመኝታ አካባቢዎች አሉ። ቆጡንና ምድሩን ጨምሮ ማለት ነው። በዋነኛነት በሁለት አቅጣጫ ካሉት ጠባብ መተላለፊያዎች በስተቀር ሁሉም ቦታ የመኝታ ስፍራ ነው። የመጨረሻው አስከፊ የመኝታ ቦታ የመተላለፊያው መንገድ ነው። ይህ ቦታ እስረኛ ሲበዛ ደረቅ እስረኛ የሚባሉት በተለይ ጭልፊቶቹ የሚተኙበት ሲሆን ሌሊት ወደ ሽንት ቤት ስንሄድ እየረጋገጥናቸው ነው የምናልፈው። እዚያ ቦታ ቀን መተኛት አይቻልም። መተላለፊያ ስለሆነ ድሪቷቸውን የማንሳት ግዴታ አለባቸው። ቢያማቸውም እንኳ በቀን መተኛት አይፈቀድላቸውም። ብዙ ጊዜ ቀን ማረፍ የፈለጉ ወይም ያመማቸው ከቤት ውጭ ደረቅ ድንጋይ ላይ ጥቅ ይዘው ይተኛሉ። አንድም የፖለቲካ እስረኛ መተላለፊያ ላይ አይተኛም። በሕግ ሳይሆን በደባልነት የሚያስጠጋው ስለማያጣ። ሁለተኛው የማይፈለግና የማይመች የመኝታ ስፍራ ደቦቃ ይባላል። ከፎቅ ስር ስለሆነ ከላይ አዋራው ይቦናል። ውሃና ሻይ ከተደፋ ከስር የሚተኙ እስረኞች ላይ ይፈስባቸዋል። ደቦቃ በአብዛኛው እስረኛ አይፈለግም። ፎቅ አብዛኞቻችን የምንፈልገው የመኝታ ቦታ ነው። በተለይ በግድግዳው ዙሪያ ያለው ተመራጭ ነው። ልብስ ለመስቀል ይመቻል። በመጋረጃም ለመከለል እንዲሁ ተስማሚ ነው። አልጋ ላይ መተኛት የማይገኝ እድል ነው። ለአንድ ሰው አንድ አልጋ ስለሆነ ትልቅ ነጻነት አለው። በሁለት አልጋ መካከልም ለመውረጃ ክፍተት ስላለ ምራቅ የሚያስውጥ የመኝታ ስፍራ ነው። አልጋ ላይ የሚተኙ ብዙ ጊዜ 15 እና 20 ዓመት ወይም እድሜ ልክ የሚፈረድባቸው እስረኞች ስለሆኑ አልጋ ይለቀቃል ብሎ ማሰብ ይከብዳል። እያንዳንዱ እስረኛ በግሉ ድሪቶ የምንለው ፍራሽ አለው። ድሪቶ የተለያዩ ጨርቆች ለምሳሌ አንሶላ፣ ሱሪ፣ ሸሚዝ እና የውስጥ ሱሪ እየተጣጣፈ የሚሰራ የኛ ፍራሽ ነው። እያንዳንዱ ድሪቶ ወፍራም ነው። ድሪቶ በወፈረ ቁጥር ምቾቱም ይጨምራል። ሌላው ደግሞ የምላስ ያህል ቀጭን ነው። እንደ ብርድ ልብስ ጠቅሎ ወዲያ ወዲህ ማለት ይቻላል። ድሪቶ ይሸጣል፣ ይዋሳል ይከራያል በስጦታም ይሰጣል የሚፈቱበትን ቀን የሚያውቁ አንዳንድ ደረቅ እስረኞች ድርጅቶቻቸውን ሸጠው ይሄዳሉ የሚያውቁት ሰው ታስሮ ከመጣም ያውሳሉ ለጊዜው የቸገረው ከተገኘም ያከራያሉ በስጦታም የሚያስተላልፉ በርካታ ናቸው ልብስን የምናድረው የራሳችንን አንሶላና ብርድ ልብስ ነው በርግጥ በሁለት ዓመት አንዴ አስተዳደሩ የሚሰጠን ነጣ ያለ ብርድ ልብስ ነበር የደርግ ብርድ ልብስ የምንለው አዲስ እስረኛ በቤት ውስጥ ከገባ ይደነግጣል ከሁለት መቶ በላይ ድርጅቶ ተደርድሮ ሲያይ ይበረግጋል ከራስጌ የሚከመረው ልብስ ዙሪያውን የተንጠረጠረው ጨርቅ ሳህን ኩባያ ፌስታል ያስፈራል በሁለት ድርጅቶች መካከል ክፍተት የለም ያ ዝብርቅርቅ ቤት የሚገርምም የሚያስደነግጥም ነው በተለይ ማታ ሁሉም ቤት ውስጥ ስለሚሆን ትዕይንቱ ጉድ ያሰኛል ግማሹ ያነባል ሌላው ሁለት ሶስት ሆኖ ወሬውን ይጠርቃል አንዳንዱ ክራሩን ይከረክራል የሚዘፍንም አለ በሐሳብ ተውጦ ጣራ ጣራውን የሚያይ ማዕት ነው ሌላው በጊዜ ተጠቅሎ ለሽ ይላል ረፍት የሌላቸው የሁሉም ሰው ጓደኛ የሆኑ ደግሞ አሉ ከፎቅ ወደ ደቦቃ ወዲያው ደግሞ ወደ ሰኔቻ በመሄድ ሲዞሩ ያመሻሉ ጥቂቱ ማዶ ለማዶ እየተጫጫኸ ያወራል የወኒ ቤቱ አንዱ ክፍል ብቻ ራሱን የቻለ አንድ ዓለም ነው እዛው እንቀመጣለን እዛው እንበላለን እንጠጣለን እዛው እናነባለን እዛው እንተኛለን አንድ ድርጅቶ የአንድ ሰው ቤት ነው ካልተፈቀደ የሰው ቤት መግባት ነውር ነው እሁድ የዘመድ ጥየቃ ዕለት ሁሉም ነገር ጣራ ይነካል ምሽቱ በሳህን ኳኳታ ስለሚታጀብ የቤቱ የድምፅ አውድ የተለየ ነው ሳቅና ጨዋታ ይበዛል ተደብረው የሚያመሹት ዘመድ ያልመጣላቸው ብቻ ናቸው ብዙ የሚገርሙ ነገሮች አሉ እኔን የሚያስቀኝ ሁለት ጎረቤቶች ሲኮራረፉ ማየት ነው በሆዴ ለሽ ብዬ ከሩቅም ቢሆን አያለው ከሁሉም በላይ መከታተልም የምንፈልገው ያን ጊዜያዊ ኩርፊያ ነው የተኳረፉ ልጆች በጣም ተጠቃቅቶ በተዘረጋው ፍራሽ ላይ ስንዝር እንኳ ድንበር አይተላለፉም በአየር ላይም ቢሆን አንዱ ያንዱን ድሪቶ መርገጥ አይደለም አይነካትም እንዳይተያዩ ሁለቱም ፊታቸውን አዙረው ይተኛሉ ያንጠለጠሉት ቡትቶ እንዳይነካካ ድንበር ያበጁለታል አንዱ ሲጋራ እያጨሰ ከሆነ ቁሩን አያስበውም ሲበላም እንዲሁ ነው የሚበላ ከተገኘ የተጠላው ጎረቤት ምራቁን መዋጥ ይችላል አይኑ እያየ ራቅ ላለ ሌላ ልጅ እንብላ ብሎ ይጋብዘዋል ይህ ጊዜያዊ ጸብ ነው ከመነሻው የማይዋደዱ ከሆነ ጎን ለጎን ለመኝታ አይደለደሉም ቀን ቀን ሁሉም እስረኛ መኝታውን እንዲያነጥፍ ይገደዳል የቤት መቆየት የሚፈልግ ሰው ካልሆነ በስተቀር ድርጅቶችን መጠቅለል በተለይ ምድር ላይ ያሉት ግድ ነው የጽዳት ተረኞች ቤቱን ይጠርጋሉ መኝታንና ልብስን ማዝረክረክ ካቦውንና የጤና ኮሚቴዎችን ያናድዳል የጋራ ቤት ስለሆነ የጋራ ሕግ ማክበር ግድ ነው ያለበለዚያ ቅጣት ያስከትላል እኛ ቅጣት ደረጃ አንደርስም ሁሉም የቤት ውስጥ ሕጎች በጣም የሚጠቅሙን ስለሆነ እናከብራለን በጎላ ጥፋት ውስጥ አንገኝም ወመኔዎቹ ግን የቅጣት ሰለባ ናቸው የሥነ ሥርዓት ኮሚቴዎች ጥፋት ሳይፈልጉባቸው አይቀርም ስለሚከታተሏቸው ስህተት ያገኙባቸውና በጽዳት ሥራ ይቀጧቸዋል የከሴ በረሃ ኑሯችን የደስታ የሐዘንና የሰቆቃም ነበር የግል ኑሮና እንቅስቃሴ ቢፈለግም አይገኝም የግል ገመና የለም ቤት ዘግተን የምናደርገው አንድም ነገር የለም ልብስ ስናወልቅና ገላ ስንታጠብ ሰው ያይናል። ሽንት ቤት ስንቀመጥ ተፋጠን ነው። ስንበላ ልንከለል አንችልም። ገንዘብ ከቤተሰብ ስንቀበል አገር ያይናል። ኑሯችን የቴጀ ልደበቅ ያሰኛል። በርካታ መዝናኛዎች ነበሩን። ከቤት ውስጥ እስከ ቤት ውጭ በማንበብ መዝናናት የሚፈልግ ካለ እድሉ ሰፊ ነው። ቤት ውስጥ ቼስና ዳማ አለ። የተወሰኑ ክራሮችም ነበሩ። የሙዚቃ አፍቃሪዎች ራሳቸውን አስደስተው ሌላውንም ያስደስታሉ። ከመለስካቸው ጋር ማዶ ለማዶ ነበር የምንተኛው። ክራር መምታት ሲጀምር ጆሮዬ ይቆማል። ሌሎች ሶስት ክራር መጪዎችም ነበሩ። ሽመልስ፣ ደመላሽና በቀለም ይባሉ። ካሳሁን ደግሞ ጥሩ ያንጎራጉር ነበር። ከዚያ ሁሉ ጫጫታ የነሱን የክራር ጨዋታና ዘፈን ጆሮዬ ነጥሎ ይሰማል። ረስቼ ነው እንጂ ሌሎችም ነበሩ። ግርማ ምርጥ ሰዓሊ ነበር። በሰማያዊ ቀለም የሰራት የአንዲት ሴት ስዕል እስካሁን አይረሳኝም። ስስ የሌሊት ልብስ ለብሳ መጋረጃ አጠገብ ቆማ ነው የሰራት። በእንጨት ፈልፍሎ የሚሰራቸው ቅርጾችም የሚገርሙ ነበሩ። ሀብታሞች ሽጥልን እያሉ ከፍታብሔር ድረስ ይመጣሉ። 10 ሳንቲም እያረረበትም ቢሆን አልሸጥም ነበር የሚላቸው። በከሴ በረሃ የምንበላው በቡድን ነው። መቅሩስ እንለዋለን። ስብስቡ ከሁለት እስከ 7 አባላት ይይዛል። 23 ልጆች የመሰረቱት መቅሩስ 23 የሚባልም የነበረ ይመስለኛል። መቅሩስ የሚመሰረተው ከቅርርብ አንጻር ነው። ለምሳሌ ከአንድ ከፍተኛ የመጡ ልጆች እንደ ብዛታቸው የተለያየ መቅሩስ ይመሰርታሉ። በከፍተኛቸው ቁጥር 6ቶች፣ 7ቶች፣ 25ቶች ወዘተ ይባላሉ። ሁሉም አንድ ላይ ሳይሆን ቀደም ብለው እንደነበራቸው ቅርርብ ማለት ነው። የክፍለ ሀገር ልጆችም እንዲሁ። በዚህ በኩል ትዝ የሚሉኝ የናዝሬት ልጆች ናቸው። ናዝሬቶች እንላቸዋለን። ከማዕከላዊ ምርመራ የመጡ እስረኞችም እንዲሁ እንደነበራቸው የትውውቅ ደረጃ መቅሩስ ያዋቅራሉ። ከዚህ ውጭ ብቻውን ለምሳሌ ከፖሊስ ጣቢያ የመጣ እስረኛ ወህኒ ቤት ከሚያፈራቸው አዲስ ጓደኞች ጋር ይቀላቀላል፣ ወይም አዲስ የምግብ ቡድን ይመሰርታል። የመቅሩስ ዋነኛ ድንበሩ ፖለቲካ ነው። ኢህአፓ ከኢህአፓ ጋር፣ ሻዕቢያ ከሻዕቢያ ጋር፣ ህወሓት ከህወሓት፣ መኢሶን ከመኢሶን፣ ወሮ በላው ከወሮ በላው። ይህ ልዩነት በእኔ ትዝብት በትክክል ሥራ ላይ የሚውለው በእኛ ብቻ ነበር። በተለይ ለእኛ ልጆች ትልቁ ሐራም ሙያቸው መግረፍና መግደል ከነበሩ ሰዎች ጋር ባንድ ትሪ መብላት ነው። መቅሩስ በዚህ ቀመርና መንፈስ ነው የሚመሰረተው። የመቅሩስ ቁጥር እየቀነሰ እንጂ እየጨመረ አይመጣም። በፍቺ ወይም በሞት ምክንያት የሚለይ አባል ካለ ቁጥሩ ጎሏል ተብሎ አዲስ ሰው አይገባም። ይህ ሕግ የማይሰራው አንድ የመቅሩስ አባል ጓደኞቹ በሙሉ ከተፈቱ ነው። ብቻውን የቀረ ልጅ ወደ ሌላ መቅሩስ መቀላቀል ግድ ይለዋል። ከርቸሌ እንደ ማዕከላዊ አይደለም። ብቻ መብላት መብትህም ነው። የሚገርምም አይደለም። እኛ ቤት መስፍን የሚባል የደርግ ሰው ብቻውን ይበላ ነበር። ሌላ የደርግ አባሉ የመንግስቱ ገመች ወንድም ነበር። እሱ እንኳ ያመው ስለነበር ብቻውን ነበር የሚበላው። ከውጭ አገር ስለመጣ ነው መሰል ሰላይ ነው ብለው አስረውት ነበር። ከሌላ ቤትም እንዲሁ በፖለቲካ ምክንያት ወይም በግል ጸባያቸው ብቻቸውን የሚበሉ እንደነበሩ አውቃለሁ። አንዱና ዋነኛው የመቅሩስ ጥቅም ቤተሰብ በየቀኑ ምግብ ይዞ እንዳይመላለስ ለማድረግ ነው። ለነገሩ ቤተሰቦች በየቀኑ ለመምጣት ቢፈልጉም ሊያደርጉት አይችሉም። ቤተሰብ ምግብ መላክ ባይቸግረውም በየቀኑ ያን ሁሉ ዓመት ሊያመላልስ የሚችል ሰው ማግኘት አይችልም። በየቀኑ ምግብ የሚመጣላቸው የኛ ልጆች መኖራቸው ትዝ አይለኝም። ከኛ ልጆች ውጭ አንድ ሻለቃ በየቀኑ ይመጣላቸው ነበር። ይህ በታቤር ክልል ውስጥ የነበሩትን ሀብታሞች አይመለከትም። ለነሱ ሹፌሮቻቸው ናቸው የሚያመላልሱላቸው። ሌላው የመክሮስ ጥቅም ለመረዳዳት ነው። የመክሮስ አባላት የኢኮኖሚ ደረጃ የሚለያይ ስለሆነ ሳምንቱን በሙሉ በሆድንም ጨምሮ ምግብ የማይመጣላቸው በርካታ ልጆች ነበሩ። ምግብ የማይመጣላቸው የሌሎችን ተካፍለው ሊበሉ ግድ ነው። በ15 ቀን አንዴ ብቻ በተሰብ የሚመጣላቸው ልጆች ጭራሹኑ ጠያቂ ከሌላቸው ልጆች በምንም አይሻሉም። ከመክሮስ አንጻር ሲታይ ማለቴ ነው። ያውም እሁድ ቀን ትርጉም የለውም። ለግለሰቡ ግን ፌሽታ ነው። የሁሉም መክሮስ አባላት ቁጥር ተመሳሳይ እንዳልሆነ ሁሉ የመክሮሶቹ የኢኮኖሚ አቅምም ይለያያል። ሳምንቱን ሙሉ ከቤት የሚመጣ ምግብ ተጋርተው የሚበሉ መክሮሶች ነበሩ። በተቃራኒው ከእሁድ በስተቀር ከቤት የማይመጣላቸው መክሮሶችም ነበሩ። ትልቁ የረሃብ ቀን ቅዳሜ ነው። እሁድ የዘመድ መጠየቂያ ቀን ስለሆነ ቤተሰብ ቅዳሜ አይመጣም። እሁድ ቀን የተገኘ ገንዘብ ደግሞ ቅዳሜ ስለማያደርስ በዚያ ቀን ገዝቶ ወይም ሰርቶ መብላት ያዳግታል። በግሌ ቅዳሜ ቀን መስራት ሞቴ ነበር። ቅዳሜ ወጥ ከምሰራ ድንጋይ ፍለጥ ቢሉኝ ደስ ይለኛል። ማንበብም ሆነ ሌላ ስራ መስራት የሚያስጠላኝ ቅዳሜ ቀን ነው። የእስር ዘመናችን እየጨመረ ሲሄድ ቤተሰብም እየደከመ ሄደ። ወያን ሞት ወይ አንፈታ። እናቶች ይታመማሉ። ወንድሞችና እህቶች አድገው በትምህርት ቤት ይወጠራሉ። ያደጉትም ራሳቸውን ችለው ከቤት ይወጣሉ። የቅርብ ዘመዶች ሆነው የሚጠይቁ ካሉ ድራሻቸው ይጠፋል። ያኔ ነው የበርካታ መክሮሶች ህልውና ፈተና ላይ የወደቀው። በዚህም የተነሳ 3-4 ልጆች ከአንድ ልጅ ቤተሰብ በሚመጣ ምግብና ገንዘብ የሚኖሩ ነበሩ። ግለኝነት አልነበረም። እኛም የምንለየው በዚያ ነው። ተካፍለን ነው ስንበላ ይኖር ነው። ኑሯችን የሚያስቀና ነበር። ተካፍሎ መብላት የተሰራንበት እስከሚመስል ድረስ መለያችን ነበር። ያም ሆኖ ግለኝነት በግለሰብ ይሁን በቡድን አልነበረም ልል አልችልም። ለምሳሌ 2 ልጆች ምክንያት ፈልገው ከዚያ የኑሮ ስልት እንደተለዩ አውቃለሁ። በሺ ከሚቆጠር ሰው መካከል ለወሬ የሚበቃ ግን አይደለም። በዚያን ክፉ ጊዜ ሰዋዊ የሆነው የግለኝነት ጸባያችን ብቅ ጥልቅ ሲል ታይቷል። ከመክሮስ ውጭ ያለን ሰው እየተቸገረ እንዳላዩ ማለፍ ይኖራል። ለማግኘት የሚያስቸግረውን የደርግ ዳቦ በውሃ እየማገ ሲበላ የቤት እንጀራ የሚበሉ መክሮሶች እንብላ ሊሉት ይችላሉ። ግን ከልብ ላይሆን ይችላል። ስንቱንስ ጋብዘት ይችላል። ለማንኛውም ችግር ክፉ ነው። ገደብ የሌለው ደግነት የሚያበዛን ሰው እንኳ ያስጨክናል። ይህ ክስተት ከእሁድና ከሰኞ መስተቀር እዚህም እዚያም ይታያል። ክስተቱ ተፈጥሯዊ ነው መሰል ሁሉም አይነት እስረኞች ላይ ይታይ ነበር። ያም ሆኖ እንዲህ አይነት አጋጣሚ ትልቁን የመረዳዳት ገጽታ ሊያጨልመው አይችልም። ምግብ አይደለም የሚመጣላቸውን ገንዘብ የውስጥ ሱሪና ሌላም ዕቃ እኩል የሚያካፍሉ ልጆች ማየት ብርቅ አይደለም። በከርቸሌ ወጥ እናጥብ ነበር። እኔንማ የሚያህለኝ አለ ብዬ አልገምትም። ወጥ ሲመጣ ያለው ትዕይንት ለጉድ ነው። ባቡሩ መጣ ነው የምንለው። ለአንድ ክልል በርካታ በርሜል ነው ተከታትሎ የሚመጣው። አንዱን በርሜል 2 ሰራተኞች ፊትና ኋላ ሆነው በበርሜሉ እጀታ ውስጥ ትልቅ እንጨት አድርገው ትከሻቸው ላይ ያደርጉትና እየሮጡ ነው የሚያመጡት። አካባቢውን የሚረብሸው በሚይዙት ትልቅ ጭልፋ በርሜሉን እየቀጠቀጡ ሲሮጡ ነው። የመኪና ጥሩምባ መሆኑ ነው ሰው እንዳይገጩ። የደርጎት የሚታደለን ስሪቱ 3 ነገር ብቻ ነው፤ ውሃ፣ ባቄላ ክክና በርበሬ። ዘይት ወይም ሽንኩርት ብሎ ነገር አይገባም። ባቄላው ከገበሬ ማህበር እንደመጣ በቀጥታ የከርቸሌ ወፍጮ ውስጥ ይገባል። ቆሻሻው ሳይለቀም ይፈጫል፣ ሳይሆን ይፈነከታል። አንዷን ፍሬ ባቄላ ለ2 በርበሬውም እንዲሁ ከገጠር በቀጥታ ይመጣና ወፍጮ ቤት ይገባል። መቀንጠስ መልቀም ብሎ ነገር አይታሰብም። ወፍጮው በግርድፍ እንዲፈጭ ስለሚፈልግ ሊቀነጠስ የሚገባው የበርበሬ አንጓ አይደቀም። ስለዚህ እንጨቱ ፍጥጥ እንዳለ ይወጣል። ከዚህ በኋላ ጠባብ ክፍል የሚያህል በርሜል ውስጥ ግብአቶቹ ይጨመራሉ። ማለትም የባቄላው ክክ፣ በርበሬና ውሃ። ገና ተክተክ ከማለቱ የምሳ ሰዓት ይደርሳል። ሰዓት ማለፍ ስለሌለበት ወጡ በፈላበት በርሜል ክፍላችን በር ድረስ ያመጡልናል። ወጡን በሳህን እንቀበላለን። ለአንድ ሰው አንድ ጭልፋ ሂሳብ። የወጡ ሳህን ውስጥ ውሃ እየጨመር ክኩን እናሸዋለን። ውሃውን ደፍተን ሌላ ውሃ እንጨምራለን። ባቄላውን እያሸን ውሃውን እናፈሳለን። እንደገና ውሃ ይገባል፣ ይታሻል፣ ይደፋል። ለምን ያህል ጊዜ እናዞር ይህን እንደምናደርግ የሚወስነው የባቄላው ንጣት ነው። በሌላ አነጋገር በርበሬው ሙልጭ ብሎ መወገዱን ማረጋገጥ ነው። ከዚያ በኋላ ባቄላውን ሳህን ውስጥ እንዳለ በጣሳ ወይም በጠርሙስ ጌጥ እንደፈጥጠዋለን። በመጨረሻ የፈጨነውን የባቄላ ክክ በራሳችን ሽንኩርት፣ ዘይትና በርበሬ ወጥ አድርገን እንሰራዋለን። ዳቦው ጥቁር ነው። ከየትኛው እህል ተፈጭቶ እንደሚጋገር አይታወቅም። ሲያወሩ እንደሰማሁት ገብስ፣ ሽምብራ፣ በቆሎ፣ ማሽላ፣ ባቄላ፣ ስንዴ ሁሉም በአንድ ጊዜ ግብአቶች ሊሆኑ ይችላሉ። ልክ እንደ ወጡ የዳቦውም እህል የሚመጣው በቀጥታ ከገጠር ነው። ሳይለቀም በቀጥታ ወፍጮ ውስጥ ይገባል። ከዚያም ዱቄቱ ወደ ማብኪያው ገንዳ ውስጥ ከውሃ ጋር ይጨመራል። ዳቦ ጋጋሪዎች እግራቸው ሙልጭ አድርገው ይታጠቡና ያቦኩታል። በመጨረሻም ይጋገራል። የምግብ ኮሚቴዎች በሙስና የተጨማለቁ ነበሩ። ሙስና ደግሞ ሰብአዊነትን አያውቅም። ለተራበ ሕዝብ እህል አድሉ ሲባሉ በዚህ ዘመን እንኳ ለነጋዴ የሚሸጡ እንዳሉ አታውቅም። ሸክላ በርበሬ ነው ብለው የሚሸጡትስ? በከርቸሌ አራት ነገር ርካሽ ነው፤ የሰው ልጅ፣ የደርግ ዳቦ፣ የደርግ ወጥና የደርግ ሻይ። ሻይ ከምን እንደሚያዘጋጁት አላውቅም። መቼም ሻይ ከውሃና ከሻይ ቅጠል ጋር ነው የሚፈላው፤ ግን ለምን እጣቢ እጣቢ እንደሚል አላውቅም። ማታ ማታ ሲርበን ኮካኮላ እያል እንጠጣዋለን። በተጨማሪም የስጋ ቅቅል ከነመረቁ ይዘጋጅ ነበር። እሁድ ቀን ስለሚታደል አልፎ አልፎ ካልሆነ ብዙ ሰው አይወስደውም። ጠያቂ ዘመድ የሌላቸው ግን ያን ቀን እንደ ልብ ይበላሉ። ተለቅ ተለቅ ያለ ስጋ ከመረቅ ጋር ይታደላል። ለነገሩ መረቁ ይጣፍጣል። ቢቀጥንም ስጋ ብርቅ አይደል? ለአስተዳደሩ ምስጋና ይግባውና የሙዚቃ ባንዶች ተጋብዘው ይመጡ ነበር። ምናልባት አብዛኛው ሕዝብ በአካል ለማየት ያልታደለውን እኛ እስረኞቹ ታላላቅ ዘፋኞችን አይተናል። ንጥላውን ገሰሰ፣ ሂሩት በቀለ፣ ብዙነሽ በቀለና አርጋው በዳሶ ዘፍነውልናል። እነ ደበበ እሸቱም ተውነውልናል። የእግር ኳስ ሜዳ ቁጭ ብለን ተዝናንተናል። በየክፍለ ሀገሩ ከተሞች እየሄዱ እንደሚያዝናኑት ነበር እኛንም የሚያስደስቱን። ቁጥራችንም ቢሆን ከብዙ ከተሞች ቢበልጥ እንጂ አያንስም። እንዲህ አይነት ዝግጅት ሲደረግ ቤት ውስጥ የሚቀር ሰው የለም። የታመመም ቢሆን ተደግፎ ይወጣል። ዝግጅቱ ብዙ ጊዜ እሁድ ከሰዓት በኋላ ነው። ዘመድ ጠይቆን ከተመለሰ በኋላ ስለሚሆን ደስታችን ድርብ ነው። ሆዳችን ከሞላ በኋላ ዘፈን በመስማት እናወራርደዋለን። የቪዲዮ ካሴትም ለመጀመሪያ ጊዜ ያየነው እዚያው ነው። ዘሩት የተባለውን ፊልም ማየቴ ትዝ ይለኛል። ቻምፕ የተባለ ፊልምም ነበር። የእስር ቤት ታሪክ ነው። በጣም የሚያሳዝን ነበር። ብዙ ሰው ተደብቆ አልቅሷል። የእግር ኳስ ክበባት መሰሉኝ አስፈቅደው በማስገባት በክፍያ ያሳዩን። ዋናው መዝናኛችን እግር ኳስ ነው። በእኛው ተደራጅቶ በእኛው መካከል የሚደረግ የስፖርት ውድድር ዋነኛው ኳስ ነው። እግር ኳስ በተፈጥሮው ስሜታዊነትን የሚቀሰቅስ ነው። የኛ ደግሞ ከዚያም በላይ ነው። አንደኛ በራሳችን የተደራጁ ቡድኖች ናቸው። ሁለተኛ ዓመቱን ሙሉ የምንዝናናበት ነው። ዋሊያ፣ ኒያላ፣ ንብ፣ ጉሬዛ ተቆራባይና ወራሪስ የሚባሉ ቡድኖች ነበሩ። የኢሃፓ ልጆች የሚደግፋቸው ቡድኖች ካንዱ በስተቀር ሁሉንም ነው። ረጅም ዓመት የታሰሩት የደረቅ ወንጀል እስረኞች በብዛት የተቆራባይ መስራቾች ናቸው። ያም ሆኖ ጥቂት የኛና የሌሎች ድርጅት አባላት ይህንኑ ቡድን ይደግፋሉ። ሙሉ በሙሉ በሚባል መልኩ የደርግ አጋር ድርጅቶች አባላት አውራሪስን ይደግፉ ነበር ብል የተሳሳትኩ አይመስለኝም። እኔ የንብ ስፖርት ክበብ ደጋፊ ነበርኩ። እግር ኳስ ስለምወድ ሳይሆን ከጓደኞቼ አንዱ እዚያ ቡድን ውስጥ ይጫወት ስለነበር ነው። በተለየ ሁኔታ ካልተከለከለ በስተቀር ቅዳሜና እሁድ ውድድር ይደረጋል። በስድስቱ ቡድኖች መካከል የሚደረገው ፉክክር እጅግ አኳጊ ነበር። በከሴ በረሃ ስድስት ቡድኖች መኖራቸው የሚያሳየው የእስረኛውን ብዛት ነው። በዚያን ወቅት ትላልቅ ከተሞች ካሏቸው የእግር ኳስ ቡድኖች የበለጠ የከሴ በረሃ ቡድኖች ቁጥር ሳይበልጥ አይቀርም። መቼስ ከሴ በረሃ አንድ አገር አይደል? የብሔራዊ ቡድን ነበረን። አዲስ አበባ ውስጥ ከሚገኙት ጋር የወዳጅነት ግጥሚያ እናካሄድ ነበር። ውጤታችንም በጣም ጥሩ የሚባል ነበር። እንደ ልባቸው ልምምድ የማያደርጉና ለስፖርተኛ የሚሆን ምግብ የማያገኙ የከሴ ልጆች እንደዚህ አይነት ውድድር ማካሄድ መቻላቸው የሚገርም ነበር። በፍጹም የማይረሱት ምርጥ ተጫዋቾች መካከል ወንድማገኝ፣ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ፣ ደምሴ፣ ታምራት፣ ደበሳይ፣ ፍጹም፣ ዓለሙ ሀቫናና ላሹ። የእግር ኳስ አፍቃሪ ስላልሆንኩ የሁሉንም ቡድኖች ጨዋታ አላይም። አንዳንዴም አቋርጬ መለሳለሁ፣ ወይም ከረፍት በኋላ ያለውን ጨዋታ ብቻ ነበር የማየው። ጀግና ሰው የት ገባ? በሃማ ቱማ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ነግ የሚወሳውን ትናንትና ኖረን በኑሯችንም ወንዝ በደም ቀይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን
ከህዝብ ወደብ ከተን ሞት ለግራዚያኒ ያርበኞች መፈክር በወጣት ቁጥዎች በታሪክ ወራሾች ሲጎሰም ትናንትም ገለን ፍርሃትን ያን ራስ መውደድን ለምትጮህ ሀገር አለና እያልን በጣረሞት ስቀን በመሐይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞት አይፈሬ ትውልድ የፋሽስት መጋኛ ሀገር ወዳድ ትውልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በወቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በናቸንፋለን ጥይትን ከልሶ ማን ይፈራል ሞትን ክታቡ ያረገው ያ ትውልድ እንጅማ ሌላማ ሌላ ነው ዳሮን ገዳይ ጨካኝ ሽብራቸው ክፉ ስራቱ አረመኔ ልክ አልባ የግፉ ያ የነበር ጊዜ ገና ሳይረሳ ያ ሁሉ ሰማዕት ገና ሳይዘከር ከጋራ ጉድጓዱ ከምስጢር መቃብር የጭቁኑ አጥንት ተቆፍሮ ሳይወጣ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን ዐይናችን ሳይጠፋ ሕሊናችን በሆድ ታንቆ ሳይገደል አሁን ምን አመጣው ያልነበረን ነበር ብሎ ለማሳመን ደፋ ቀና ማለት ሌት ተቀን መባከን ወረቀት መጨረስ በዘረኛው ማጀት ሐሰትን መታጠን ያ የወልቃይት መሬት ጀግና የሞተለት ጀግና የሞተበት ያ የቋራ መሬት ጀግና የበቀለበት ጀግና የታገለበት ያ የጎንደር መሬት ያ የወሎ መሬት የኢትዮጵያ መሬት ጀግና ሰው ጠፍቶ ነው ሱዳን የገባበት ጀግና ሰው ጠፍቶ ነው ወያኔ ያዘዘበት ድንጋይ ዳቦ ዘመን መችኛ አየነው ነጋ ጠባራብን ሁሌ እየታቀፍ ነው ሶስቴ ማድ በቀን ቃል ኪዳን ገቡልን ታስቦ ራት ይቆይ በጦም ሊያሳድሩን ግና የኮሎኔል ሽብር በቁማችን ገሎን ለጠባቡ መንጋ ማጎብደዱ ቀሎን ጫንቃችን ለሸክም አለና እያሰኘ ሳናውቅ ኖሮ ገሎን ታሪክ ዋሽቶ ጠፋ ትውልድ ቆመጠጠ ነበረ ነበርን እየደጋገመ ወይስ ትናንት ዛሬ ልዩ ሰማይና መሬት ለአገር መሞት መስዋዕት ተብሎ ፋራነት ብልጡ ዛሬ ፈልቶ የዲቪ አርበኛ ፖለቲካው ቡርቅቅ ለጠባብ ዘረኛ ኢንጂነር ዶክተሩ የእውቀት መናኸሪያ ፖለቲካው ጮሌ መርህ አልባ ጉዞ ማጠፊያ ላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ክልል አንድ መወለት የገነት በር ከፋጭ ሰው በላ ጥርስ ለጋሽ ህሊናን አሟጣጭ ሀገር ምን ሊፈይድ ክልል ሳለምቹ እኛ ተበዝባሾች እነሱ ወርቆቹ እስከ መቼ ታሪክ ተጨራምቶ ሊቆይ እስከ መቼ ሀገር መጫወቻ ልትሆን ብሎ የሚጠይቅ ምን ምላሽ ያገኛል ዝምታ ነው መልሱ ወይስ ታሪክ ዋሽቷል የጋምቤላ መሬት ስንቱ የሞተለት የቢሾፍቱ መሬት ስንቱ ወደቀለት የኢትዮጵያ መሬት ደም የፈሰሰለት ጠባቂ አጣ ዛሬ ቻይና ፈነጨበት ህንዱና አረቡ ዝርፍ ያጣጣፈበት ደን ጋይዳ ቦዘመን ያኔ ባታየ ነው በዚያ ተውልድ ጊዜ አብረን በታገል ነው ቃልማ ቃል ነበር ሚዛኑ የከበደ ቃሌን አላጥ ብሎ ስንቱ ረገፈ ሀገር ሀገር ብሎ ስንቱ ተቀጠፈ የመደብ ልዩነት የህይወትን ሚዛን ከባድ ቀላል አርጎ የህይወት ጉድለት ለድሃው ተነፍጎ መስዋዕትነቱ ክብር ቦታን ሲያጣ ማየቱ ተለምዶ የኔው ብጠው ድሃ ለነሱ ጦርነት ሲማገር ጧት ማታ ሲሾም ሲሸላለም ፈርጣጩና ባንዳ ለአገር መስዋዕቱ ሲነፈግ እውቅና ጴጥሮስነት ከንቱ ከመሞት በበርከት ዳላፊ ላግዳሚው ሁልጊዜ መንበርከክ አለና ጫኑኝ ባይ ሀገር ወገን ከጂ በፈላበት ሀገር ሙጃው እንክርዳዱ ሰው በይው አስበይው ገራፊው ቆራጩ ሽብርተኛው ፋሽስት ዘረኛው ጠባቡ ዋ ዝምታ ለበግም መጅበችቷት ያውቃል እጅን ማጠፍ ከንቱ እጅን ያስቆርጣል መጨመቱ ስህተት ባርነት ያመጣል ቃታ ያልሳበም ጣት በስብሶ ይወድቃል ዋ የአይሻ መሬት ስንት የወደቀለት የባሌ ያረርጌ የጅማ መሬት ደም የፈሰሰበት የአፋሩ መሬት ስንት ሰው የሞተለት ዛሬ ሰው ጠፋና አረብ ጨፈረበት ኮሪያው ጅቡቲው ባለቤት ሆነበት ግራዚያኖ ነጩ ሚሊዮን ሲገድል ግራዚያኖ ጥቁር ብዙ ሺህ ሲበትር ጀግኖች ሲሰቀሉ ጀግኖች ሲገደሉ ምድር ቀውጢ ሆና አመፅን አርግዛ ጎህን ስትጠብቅ ብሩህ ቀን ሊመጣ እናም በከተማው በመላ ሀገሩ በዱር በገደሉ ከጠባብ ከፋሽስት ጓዶች ሲዋደቁ ፖለቲካ መድረክ ዛሬ አጣባቢዎች ከወዴት ነበሩ ጠባቦች በጋራ አድጌ አማራ ገዳይ ብለው ሲፎክሩ ባሲምባ በወልቃይት በቋራ መተከል ጀግኖችን ሲገድሉ ጠባቦች ሱዳኖች ግፍን ሲፈጽሙ ኢትዮጵያን ሲደፍሩ አቶ ጋሼ ዶክተር ወዴት ነበሩ እስቲ ለመመለስ ተነሱ ሞክሩ ትናንት ሀገር ገዳይ ትናንት ዜጋ ገዳይ ትናንት ሀገር ገዢ ጨቋኝ ህዝብ አሰቃይ ጀግኖች ያለቁ እንዴ ዛሬ አርበኛ ሲባል ንስሐ ሳይገባ ጸጸትን ሳያሳይ ታሪክም ድንበርም ጠባቂ ሰው ካጣ ጉድ በራሳችን ላይ ወዮላት ኢትዮጵያ ያ የከፋ መሬት የቡናው መብቀያ የሉባቦር መሬት የዚያም የወለጋ የሲዳሞ መሬት የሻኪሶ ወርቆ የኢትዮጵያ መሬት አስኮምጂ ያለሙ ባዕድ ጨፈረበት ዜጎቿ የት ገቡ ፎገራ ይቅርና ሽሮሜዳም ሰፋ ዳሸን ላይታሰብ ደፎ ላይወጣ አገር ማዳን ከባድ ሕይወትን ጠያቂ መከራና ፍየል በደል አሸካሚ ዘረባና ወሬ በገበያው ደርቶ በአፍጦር ሰባቂዎች ድርጊት አፈር በልቶ ሁሉም አፍረተ ቢስ ሁሉም ትችት አምራች ሁሉም ትውልድ ወቃሽ ሁሉም ታሪክ ደምሳሽ ሦስት ሺው ተክዶ መቶ ዓመት ተባለ የኔ ቢጤው ደሃ ጨቋኝ ተመሰለ ያልነበረው ነበር ተብሎ ሲተረክ የነበረው ሲካድ ሰማዕት ሲወገዝ ትናንት የደም እጆች ዛሬ እርኩስ አፎች ትናንት የደም እጆች ዛሬ ዋሾ ምስክሮች ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና ሰው እሪያ ሆነ መጨቅየትን መርጦ الجوش لتمنجا يمي الجغنات أفتو يادن قايد أبو زمن كتوم يالا ينو بيمة التصفى بهل ميّنور نو انكر جادو بستو امي وين بركتو هاگر قد متابات ما چرتا قايد أفتو يا ايقو جامريت سنتيو الدقلت يا باي ونزاچن يتزفن اللت يقبس متشاوچا مهون نبربت ابونو تاتاكي قنجوناش كورمامي شماغل ليو چكلا يمايهون مكاري حاكموم يالطن قاي يمور علاواكي آسان بترارا دياربا فلاغي سلباهم دنز سلابيا داناكي قداي حفرة بيس شلمات فلاغي متانا دبلق لك يشربات اسكار دلك ان كبرو لزرين وچوزار چاقوان دماف ساشو تبابو فاشستو تاريك صافي هونو ترت ترت كنتو مسكاري استواش እየተባባሉ የክህደት መደብር መንደርደሪያው ሞልቶ አዲስ ስም ወጥቶለት ፓርላማና ሸንጎ ያንበሩ ሽሚያ ክብር እየገፈፈ ሰው እያቀለለ የቅሌቱም ክርፋት የፈረንሳይ ሽቶ ሆኖ እያባበለ ስንቱ ተዋረደ ስንቱ ነሆለለ بهز سقوك علي ترافاش بزانا تدساش بزانا هادر كرچا شامو بديوچو منغا اسمسايو تاغاي شفنفن زرنيا زمناوي باندا تمچوچ ايبلو هادر ايبلو زيغا ايبدلو يساتنايل برت بياورينا يقودو ددبيت عدوا منغاو يتبابو سيرمتمت باغر سيبوطبوط عغر سيچفتو اسماتا ثوم ملو تفتو قطاة يمي قطاة يمي ترى تفتو الجوش لتمنجا تافو تشمان دبو عن سب لو قاتا يجب نوچو هاگر يهولو يتوبيا من لي سماتي هون ست الشت لبادا من لي ادناتي هون ست شوف طوات ماتا የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ ያገር ህዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናም ሹክ ነው።